የዜና መጽሔት
ቀዳሚው አዲስ አበባ ላይ ያቆየናል። የኢትዮጵያ ሰባተኛው ጠቅላላ ምርጫ ሊከናወን ከሁለት ወራት በላይ ያነሰ ጊዜ ቀርቶታል። የፖለቲካ ድርጅቶች በተለያዩ መገናኛ ብዙሃን ቢመረጡ የሚተገብሩትን ፍኖተ ሐሳብ እያስተዋወቁና የምርጫ ክርክሮችን እያካሄዱ እንደሆነ ይታወቃል። ብሔራዊ ምርጫ ቦርድ በበኩሉ እስከ ሚያዝያ 1 ቀን ድረስ ከ42 ሚሊዮን በላይ ሰዎች መመዝገባቸውንና የመራጭነት ካርድ መውሰዳቸውን አስታውቋል። ድምጻቸውን ለመስጠትና በምርጫ ለመሳተፍ ካርድ የወሰዱ ሰዎች ቅድሚያ ሊሰጧቸው የሚገቡ ጉዳዮች ምን ቢሆኑ እንደሚሹ፣ ድምጽ ከሚሰጧቸው የፖለቲካ ፓርቲዎችስ ምን ይጠብቃሉ የሚለውን ጥቂት ሰዎችን አነጋግረናል። ሰለሞን ሙጬ ያሰባሰበው የአዲስ አበባ ነዋሪዎች አስተያየት እንዲህ ይደመጣል።
በኢትዮጵያ ውስጥ ያሉት ተፎካካሪ ፓርቲዎች እንደ ቀድሞው የተነከሩ እንደ ቀድሞው ለሀገር የቆሙ ለወገን የቆሙ ሳይሆን በአሁኑ ሰዓት የሚደረገው የፉክክሩ ወይንም ምረጡኝ ባይ ቁጥሩ ቢበዛም ትክክለኛ አመራር ሰጪ ሊሆን የሚችሉ አይመስለኝም።
ያው ግዴታ ምናምን ሲባል ያው ሄጄ እንትን አልኩኝ እንጂ ፈልጌው ምናምን አይደል። ምንም ሀሳብ ይስጥ የለኝ። አይ መጀመሪያ ነው አሁን ያለው ተመችቶኛል፣ በቂ ነው ብዬ አስባለሁ። የሚቀየር ነገር ባይኖር
ምርጫውን ውድድሩን እየተወዳደሩ እያየን ያለ ነው። እኔ የሚመለከተኝን ነገር ማንኛው ይሻለኛል የሚለውም በራሴ ወስኜ የምርጫው ዕለት መቅረብ ነው እና አስተካክ የማደርገውን እኔ ያደርጋለሁ። ሚዲያዎችም ጥሩ እየሄዱ ነው ያሉት እናያለን። ይጠቅማል አይጠቅምም የሚለው ላይ ደግሞ እዛ ላይ መውደቅ ነው። ኑሮውን እናሻሽላለን፣ ህጉን እንቀይራለን እየተባለ ነው ያለው ሁሉም ነገር። ስለዚህ እሱ ወደዛም ሆነ ወደዚህ አሁን ገና ጨርሰንም እይታ ላይ ራሱ ይሄ ይሻላል የሚለው ላይም አልደረስንም። ገና ነው። አሁን ገና ከፍና ዝቅ ናቸው። ንግግራቸውም ላይ መሰዳደብ ላይ እኮ ናቸው። አሁን እነሱ ራሳቸው ምርጫ ላይ አልገቡም። ስለዚህ ራሳቸው ምርጫ ላይ ሲገቡ ወደ ተሻለው እንጓዛለን።
ምርጫ ካርድ ወስጃለሁ። ያው ምን መርጣቸው ብለኛ የምናስባቸው የራሳችን አለ በውስጣችን የምናስባቸው እና እዛ ፓርቲዎች ወይ ደግሞ ለህዝብ ተወክለናል ብሎ የሚያስቡ ጥሩ ነገር ሰርተው አሁንም ያሉ መንግስት ሊሆን ይችላል፣ በቀጣይ ሊያሸንፍ የሚችለውም ወይ ሌላም ሊሆን ይችላል። ያው የተሻለ ነገር አሁን የምናየውም ነገር እንዳለ ሆኖ የተሻለ ነገር ጠብቃለሁ ብዬ ተስፋ አደርጋለሁ።
አሁን አሉ የምንላቸው እንግዲህ 1-2-3 አሉ እያየናቸው ነው። እንግዲህ እስቲ ቆይ ደግሞ ምናልባት ከወደፊት ከሚናገሩት ለውጥ ካላቸው ጥሩ፣ ለውጥ ከሌላቸው ጥናታችን ያጠናናቸው ሁለት አሉ እነሱ ላይ ነው እንግዲህ አሁንም አልሆነ ምን ሞክረው።
በጣም ጥሩ ፓርቲዎች አሁን ላይ እያየን ነው። ፍሪ ሆኖ ነው የሚከራከሩት እና ጥሩ ይመስለኛል ሳስበው። የተሻለ ነገር ከዚህ በፊት ከነበረው የምርጫ እንትኖች ይሄ አሪፍ የተሻለ ነገር ያለው ይመስለኛል። ግን ዛትማች ይህን ያለ ፉክክር ምናምን ነገር የሚታይበት ብዙ ማለት
በትክክል ለመምረጥ ካርድ ወስጃለሁ። ካርዱም ፎቶ በመነሳት እከሌን ምረጡ፣ የፈለግነውን እንዳንመርጥ እከሌን ምረጡ በማለት ተጠርተን ካርዱን ተመስግቤ ወስጃለሁ።
እዚህ ሀገር ውስጥ ባለው አላስፈላጊ በሆነ ግጭትና ጦርነት እሱ ቢቆም በጣም ደስ ይለኛል። በሁለተኛ ደረጃ ደግሞ አሁን እያለ እየለማ ባለች አሁን አዲስ አበባ እንደምናያት በጣም ቆንጆ ሆናለች እና ያ ነገሮች በደንብ ቀጥለው በቃ ጸብ የሚባል ነገር ባይኖር እና ደግሞ የሚመጣው ፓርቲ ይሄም ሆነ ቀጣዩም የሚመጣው ፓርቲ ሌላም ቢሆን ወደብ እንዲኖረን ወደባችን አስመልሰን የተሻለ ህይወት እንዲኖር ተስፋ አደርጋለሁ።
ለሀገር አንድነት፣ ለሀገር ዳር ድንበር መከበር፣ ለሀገር ሰላም፣ ለህዝብ አንድነት ሀገሪቱን የሚያለማ ከድህነት አረንቋ ወደ አንድነት፣ ወደ ፍቅር፣ ወደ ሰላም፣ ሌብነት፣ ስርቆት፣ ማጭበርበር፣ ሀሰተኝነት፣ በሀሰት መመስከር ከላይ ከዳኛው ጀምሮ እስከ ታች ድረስ ያለው ሀቁንና እውነቱን ተመርኩዞ ለሀገሪቱን በስነ ስርዓት የሚያስተዳድር ተመራጭ ቢሆን ይመረጣል፣ ይፈለጋል። ላፍ ወለምታ ያህል ምረጡኝ ከማለት ይልቅና ነገ አንገት ደፍቶ ከመሄድ ይልቅ ለአንድ ለእውነትና ለሀቅ ቆሞ ቢሰራ የተሻለ ትውልድ ቢገኝ ደስ ይለኛል።
ሁለተኛው ዘገባም እዛው አዲስ አበባ ያቆየናል። በነጻ የንግድ ቀጠና ውስጥ ተሰማርተው ምርቶቻቸውን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፍቀዱን የኢትዮጵያ ገንዘብ ሚኒስቴር አስታውቋል። እርምጃው የነጻ የንግድ ቀጠናዎች ባለሀብቶችን እንዲስቡ የተወሰደ እንደሆነም ተጠቁሟል። አስተያየታቸውን ለዶቼ ቬለ የሰጡ የምጣኔ ሀብት ባለሙያ እርምጃው የአምራቾችን ጊዜና ወጪ በመቆጠብ በዓለም ገበያ ተወዳዳሪ እንዲሆኑ የሚያስችል እድልን ይፈጥራል ብለዋል። ሲዩም ጌቱ
የገንዘብ ሚኒስቴር ትናንት ሚያዝያ 5 ቀን 2018 ዓ.ም ከሰዓቱን ባወጣው መግለጫ የሀገሪቱ ኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኛነት ሊጠቀሱ የሚችሉ መሆኑን ገልጸው ችግሮቹን በየደረጃው ማቃለል ለሀገር ውስጥ ኢንዱስትሪ ልማት እድገት ጠቃሚ መሆኑን ጠቁመዋል። ሚኒስቴሩ በዚሁ መሰረት ግብዓቶችና ሌሎች ምርቶችን በበቂ መጠን ለገበያ እንዲቀርቡ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸው ጫና ማቃለል አስፈላጊ መሆኑን በመግለጽ በእነዚህ ምክንያቶች አስመጪዎች ግብዓቶችና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበት አሰራር የሚፈቅድ የነጻ የንግድ ቀጠና አሰራር የተዘረጋ መሆኑን አስረድተዋል። በዚህ ላይ አስተያየታቸውን የሰጡን የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ እርምጃው አምራችነትን ለማሳደግ ጠቃሚ ነው ብለዋል።
ከዞኖቹ ውስጥ ካሉት ተሳታፊዎች በተለየ መንገድ ትሪት የሚደረጉ ፎሬን ሆነ ዶሜስቲክ ኢንቨስተርስን አትራክት ለማድረግ የሚደረግ ነው። ፍሪ ትሬድ ነጻ ንግድ ቀጠና ሲባል የተለየ ፕሪቪሌጅ ያላቸው ታክስ፣ ገቢ ታክስ መሳሰሉ ፕሮሰሶች በጣም ሲምፕሊፋይድ የሆኑበትና ማኑፋክቸሪንግን እንዲቀላቀፍ ኤክስፖርት እንዲቀላቀፍ ለማድረግ ነው አላማው። ሌሎች ሀገሮችም ተጠቅመውበታል። ያው አሁን እኮ ኢንዱስትሪያል ፓርክስ ምናምን ሲቋቋሙ አንዱ አላማቸው ፋሲሊቲዎች የኢንፍራስትራክቸር ፋሲሊቲዎችንም እቃ የማስገባት እና የማውጣት ፕሮሰሶችንም ሁሉንም ኮስቶችን በጣም ዝቅተኛ አድርገውላቸው ስራዎቻቸው ላይ ብቻ እንዲያተኩሩና ከንደለሚ ውጣ ውረዶች አስቸጋሪ ሁኔታዎች ነጻ እንዲሆኑ ተብሎ ነው።
ይህንን ስርዓት የሚያስፈጽመው ነጻ የንግድ ቀጠናዎች በየአካባቢው መቋቋማቸውን በተገለጸበት በገንዘብ ሚኒስቴር መግለጫ የነጻ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ለማድረግ ብሎም በነጻ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፈቀዱንም አረጋግጧል። በመሆኑም ባለሀብቶች እድሉን በመጠቀም በነጻ የንግድ ቀጠናዎች ውስጥ እንዲሰማሩ ጋብዟልም። በዚህ ላይ በተገቢው ሁኔታ ከተሰራ የውጭ ኢንቨስተሮች ቴክኖሎጂን ይዘው እንዲመጡና የስራ እድልም ጭምር ለመፍጠር ትልቅ ፋይዳ ያለው ነው ሲሉም ያስረዱት የምጣኔ ሀብት ባለሙያው
ይሰራል። ይህ የምንለው ዝም ብሎ አውቶማቲክ አይደለም። ፎሬን ኢንቨስተሮችም ዶሜስቲክ ኢንቨስተሮችም ስለሚሳተፉበት ኢንቨስተር ተሳተፈ ማለት የስራ እድል ተፈጠረ ማለት ነው። ቴክኖሎጂ በተለይ ከውጭ የሚመጡ ሰዎች ቴክኖሎጂ ይዘው ይመጣሉ። ለሀገሪቱ ኤክስፖርት ኤርኒንግ ያስገኛሉ። ቀልጣፋ ያለ በሌላው ዓለም ቫሉቼን ውስጥ መግባት በቀላሉ ይቻላል።
እንደ ባለሙያው አስተያየት ከዚህ በተቃራኒ ግን በምርት ሂደቱ አገር ውስጥ ያለው ወጪ ከፍተኛ ከሆነ ምርትን በመላክ የሚገኝን ትርፍ ፈታኝ ያደርገዋል።
ማኑፋክቸረሮች አምርተው ወደ ውጭ የሚሸጡ በዚህ በምርት ስርዓት ውስጥ ጥሬቃም ሲያስገቡ ምርቱንም ሲያስወጡ ፕሮሰስ ሲያደርጉ እንደዚህ ኮስቱ ዝቅተኛ ሲሆን በታክስ በምናምን ሳይወጠሩ በጉምሩክ ታሪፍ ሳይወጠሩ ሳይሉ ዝቅተኛ ዋጋ በዓለም ላይ ተወዳዳሪ ሆነው መሸጥ ይችላሉ ማለት ነው።
እንደዚህ ያሉ ማበረታቻዎች የሚወጡት ካሉ ችግሮች በመነሳት ነው ሲሉ በጉዳዩ ላይ አስተያየታቸውን ያከሉት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ በፊናቸው
ምን ዓለም ላይ የሌለበት አለ ማለት ይችላል። ይሄ ነገር የተለመደ ነው። በጣም ብዙ ሀገሮች ውድድርም ስላለ የምትከፍለው የገቢ ግብሮች እና የከስተም ዲዩቲ ከፍተኛ የሆነ ገንዘብ ይይዛል። እቃውን ሳትሸጡ ገንዘብ ከፍላል አንተ የመግዣ ዋጋ ማለት ነው። እንደዛ እና ያ አለመኖሩ ቢያንስ ያንን ገንዘብ ለሌላ ስራ ልታውለው ትችላለ። ማሽን ልገዛ ትችላለ። ጥሬ ጋር ልገዛ ትችላለ። ሰራተኛ ደሞዝ ልከፍል ትችላለ። እና እቃውን ፕሮሰስ አድርገህ ስትሸጠው ነው ግብሩን የምትከፍለው እና ወለድ ማይከፈልበት ብድር እንደማለት ነው አይደለ? እዚህ ጊዜ ከፈልም የሌለም።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ መጠለያ ጣቢያዎች ያሉ ተፈናቃዮች በነዳድ እጥረት ምክንያት ወርሃዊ የምግብ እርዳታ መቋረጡን ገልጿል። በሁለቱም ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን ባለፉት 2 ወራት ቀለብ እንዳልተሰፈራላቸው ተናግሯል። የዞኖቹ የሥራ ኃላፊዎች ግን ቅሬታውን አስተባብሏል። በነዳጅ እጥረት ምክንያት የተወሰነ መዘግየት ቢኖርም እርዳታው እየደረሰ መሆኑን የአማራ ክልል አደጋ መከላከልና ሥራ አመራር ኮሚሽን አስታውቋል። ኢሳያስ ገላው
በአማራ ክልል ሰሜንና ደቡብ ወሎ ዞኖች በተለያዩ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች በነዳጅ እጥረት ምክንያት ወራሃዊ የምግብ እርዳታ ካቆመ 2 ወራት መቆጠሩን በመግለጽ ቅሬታቸውን ገለጹ። በሁለቱ ዞኖች ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው 6 ዓመታትን በመጠለያ ጣቢያና ከማህበረሰቡ ጋር የሚኖሩ ቁጥራቸው ከ60 ሺህ የሚልቅ ተፈናቃዮች አሉ። በደቡብ ወሎ ዞን ጃሪ መካነ ኢየሱስና ቱርክ ካምፕ የመጠለያ ጣቢያዎች የሚኖሩ የሀገር ውስጥ ተፈናቃዮች ባለፉት 2 ወራት በየወሩ የሚሰፈርላቸው ቀለብ እንደተቋረጠ ይናገራሉ።
ነዳጅ አሁን በነዳጅ ተማኘ እንጂ በሶስት ወር እና በአራት ወር ነው እርዳታው የሚመጣው። አሁን ግን ነዳጅ ጠፋል። አንድያው እንግዲህ ያው ተስፋችን አስቆርጠውን አስቀመጡት። ራባለቅን፣ ምግብ ስጡን፣ ራባለቀ፣ ህጣናቱ ስማግሌው እንዲያለ ራባለቀ።
የናፍጣ መጥፋቱ ያው ደግሞ አስበው እንግዲህ እዚህ ላይ አቅርቦት ከሌለ እዛ ካምፕስ ተንቀሳቅሶ ወይ ሰው ቀን ስራ አይሰራ እንደ ልቡ አይሄድና በጣም አስቸጋሪ ነው።
በሰሜን ወሎ ዞን ትልቁ የሀገር ውስጥ ስደተኞች መጠለያ ጣቢያ የሆነው የጃራ መጠለያ ጣቢያ ነዋሪዎችም ምክንያቱ የነዳጅ እጥረት ማጋጠሙ ነው ተብለን የምግብ ድጋፍ ከተቋረጠ 2 ወር እንዳለፈባቸው አቶ አህመድ አሊ ይገልጻሉ።
አሁን ማህበረሰቡ በጣም ለትልቅ ችግር ተጋልጦ ነው ያለ። በነዳጅ እጥረት ምክንያት ነው አሉን። አዎ ጠይቄ ነበረ፣ ዛሬም ጠዋት ጠይቄ ነበረ። በነዳጅ እጥረት ምክንያት ነው መኪና ልናገኝ አልቻልንም አሉኝ። ወርሃዊ ሬሽን መጋቢት አለፈም ያዚያም እንግዲህ ዛሬ 6 ቀን ነው። በወር የሆነች ነገር ቃል እየተደረገለት ነበረ ህይወቱን እያቆየ ያለ። ያችን እንድትቋረጥ ደግሞ እንግዲህ አስበው፣ በጣም ከፍተኛ አደጋ ላይ ነው ያለው ሰው።
የደቡብ ወሎ ዞን አስተዳደር አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ጀማል ይመር ተፈናቃዮቹ ያቀረቡት ቅሬታ ተቀባይነት የሌለው ነው፣ የምግብ ድጋፉን በየወሩ ያደረስን ነው ይላሉ።
ቶር አልሆነኝም። አሁን ገና መቶላቸዋል። ገና መሽፎናቸው ዳታ ለምን ሲዘና እንዳው ጥረት እንዳይኖር ግን 2 ወር አልሆናቸውም ነበር። ሁለተኛ ያው ቀጥታ ፌዴራል ስለሆነ በየተቋሙ ተለይተው ነዳጅ የሚያስፈልጋቸው አሁን ቅድሚያ ለሚሰጠው ቅድሚያ የተሰጠው ነው እንጂ በነዳጅ ምክንያት የተስተጓጎለ የለም። ግን አሁን ገና 1 ወር ሊሆናቸው ነው።
ተፈናቃዮቹ በበኩላቸው በየወሩ ተከታታይ የሆነ የምግብ ድጋፍ ደርሶን አያውቅም ሲሉ ነው የሚገልጹት።
ለማን ነው የሚሰጡት? እኛ አልደረሰንም ምንም ነገር። አሁን ልጄ የለ፣ ብር የሚሰጥ አካል የለ። አሁኑ በወር መጥቶ አይሰጠን እንደ በችኮላ መጣ ተባለ በ2 ወር። ከዛ በቃ ያው 3 ወር 4 ወር ነው የሚመጣው። በወር ሲንደው አግኝተን የምናተ ሆነ ማህበረሰቡ ለመታቸው አጠይቁም።
የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው የምግብ ድጋፉ ምንም አይነት መዘግየት ሳይኖርበት ለተፈናቃዮች እየደረሰ መሆኑንም አረጋግጠዋል።
እኛ እስካሁን በነዳጅ እጥረት የቆመብን እርዳታ የለም። አሁን ነዳጅ እንደ ሀገር እጥረት አለ፣ አዎ ይታወቃል። ግን እንደ እንትን ደግሞ የለንም። ለተቋም እንደኛ አሁን ሪሶርስ ለመምጣት ለማምጣት እንትን ለማለት የገጠመ ችግር የለም። ደርሷቸዋል። አቅም በላይ ነው። ቶ አለ በቂ ተቋርጦ ያለ ምንም ተቋርጦ በየወሩ ያለ።
የአማራ ክልል አደጋ መከላከልና ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑት ወይዘሮ ሰርካዲስ አታሌ በበኩላቸው ዓለም አቀፍ የነዳጅ አቅርቦት እጥረት በረድኤት ስራው እንቅስቃሴ ላይ ተጽዕኖ ቢኖረውም ከተወሰነ መዘግየት ውጭ ግን በአማራ ክልል ምንም የፈጠረው መስተጓጎል የለም ብለዋል።
በማናቸውም ሙቭመንት ላይ ወይም መጓጓዝ ላይ እንደፈጠረው ተጽዕኖ በሰብአዊ ድጋፍ ላይም ተጽዕኖ አለው። እንደሌላው ሁሉ የተናጋ ሁኔታ አለ። በተለየ መንገድ የጎዳው ግን አይደለም፣ እንደ ማናቸውም አካል ማለት ነው። አሁን በልዩ ሁኔታ ይሄ ጉዳት ቢኖርም ደግሞ የክልሉ መንግስት በልዩ ሁኔታ ለሰብአዊ ድጋፍ ቅድሚያ እንዲሰጥ በተገኘው ድል ነዳጅ በመጣ ጊዜ ከሌሎች በቅድሚያ ነዳጅና ማዳበሪያ ልዩ ትኩረት ተሰጥቶት እየተቦላ ነው የሚሄደው ማለት ነው። በዚህ አግባብ እየደረሰ ነው። ዲሊያንሶች ግን ይኖራሉ።
ለዶይቼ ቬለ ዘገባ ኢሳያስ ገላው።
የመጨረሻው ርዕሳችን ወደ መካከለኛው ምስራቅ ይወስደናል። በአካባቢው ያለው አጠቃላይ ውሎና ቻይና ወደ ጦርነቱ እንዳትገባ ያለው ስጋት በተመለከተ ስቱዲዮ ከመግባቴ በፊት ከባልደረባችን ታምራት ዲንሳ ጋር አጭር ቆይታ አድርገናል። እንግዲህ እስቲ አሁን ወቅታዊ መካከለኛ ምስራቅ ያሉ አጠቃላይ ስዕል እስቲ አስይዘን መጀመሪያ።
አመሰግናለሁ ዮሐንስ። እንግዲህ ስለ መካከለኛው ምስራቅ ቀውስ ስናነሳ ዛሬ በርካታ መረጃዎች እየወጡ ናቸው። አንድም አሜሪካ ትናንትና ተግባራዊ ያደረገችው የኢራን እና ከኢራን ጋር ግንኙነት ያላቸው መርከቦች የሆርሙዝ ሰርጥን አቋርጠው ማለፍ እንደማይችሉ ወይም ደግሞ እገዳ መጣሏን እናስታውሳለን። ከትናንትና ምሽት ጀምሮ በኢራን ሰዓት አቆጣጠር ከ11:30 ጀምሮ ተግባራዊ መደረግ ጀምሯል። ይሄኛው አንደኛው ጉዳይ ነው። ከዛ ባሻገር ደግሞ የተለያዩ የመንግስታቱ ድርጅትን ጨምሮ ሀገራት አሜሪካና ኢራን ወደ ድርድር ዳግም እንዲመለሱ የሚያሳስቡ ጥሪዎች ተላልፈዋል። ከዛ ባሻገር በሮማ ሊቃነ ጳጳሳት ሊዮ 14ኛና በፕሬዝዳንት ዶናልድ ትራምፕ መካከለ የተፈጠረው እሰጥ አገባ ከሮ ተስተውሏል። የፕሬዝዳንት ዶናልድ ትራምፕ አወዛጋቢነትም ዛሬም ቀጥሏል። እንግዲህ ከመጀመሪያው ዘገባ በተለይ ደግሞ አሜሪካ ትናንትና ተግባራዊ ካደረገችው የሆርሙስ ሰርጥ መዝጋትን የተመለከተውን ዘገባ እንመልከት። አሜሪካ የሴንትራል ኮማንድ ወይም ደግሞ የማዕከላዊ እዝ የፕሬዝዳንቱን ትዕዛዝ ተግባራዊ ለማድረግ ከትናንትና አመሻሽ ጀምሮ የሆርሙስ ሰርጥ ልክ ካሁን በፊት ኢራን የሆርሙስ ሰርጥን እንደዘጋችው ሁሉ በውጭ በኩል ደግሞ አሜሪካ ዘግታለች። ያ ማለት ምን ማለት ነው?
የኢራን ወደቦች በአጠቃላይ በሙሉ
የሚወጡ ከኢራን ወደቦች የሚወጡም የሚገቡም የሆርሙዝ ሰርጥን አቋርጦ ማለፍ እንደማይችሉ የማዕከላዊ እዝ አስታውቋል። ነገር ግን ያ ተግባራዊ ሊደረግ ይችላል ወይም ደግሞ ተግባራዊ ሆኗል ወይ የሚል ጥያቄ ማንሳቱ አይቀርም። ዛሬ የወጡ መረጃዎች እንደሚያመለክቱት 4 ያህል መርከቦች በቀጥታ ከኢራን ጋር ግንኙነት ያላቸው ወይም ደግሞ የኢራንን ወደቦች የጎበኙ የተባሉ 4 መርከቦች የሆርሙዝ ሰርጥን አቋርጠው ማለፋቸው ተረጋግጧል። ይህ ማለት ደግሞ አሜሪካ በእርግጥ እገዳውን ተግባራዊ ያደርጋዋለች ወይ የሚለው ጥያቄ ያስነሳባት ሆኗል።
አንዱ እሱ ነው ላነሳልህም የነበረው። ይሄ ነገር ተግባራዊ ከማድረግ አንጻር እንዴት ሊሆን ነው የሚለው በተለይ ደግሞ ኢራን ዋና ከ90% በላይ የቻይና ነዳጅ አቅራቢ ናት። ወደ ቻይና የሚሄዱ መርከቦች መከልከል ከጀመረች ቻይናን ጎትተው ወደ ጦርነቱ ያስገቧታል የሚል ትንታኔዎችም እየሰማሁ ነው እና በዚህ ላይ
አዎ እንግዲህ ምንድን ነው ወደዛ ከመሄዳችን በፊት በ40 ቀናቱ የጦርነት ጊዜ ኢራን የሆርሙዝ ሰርጥን ዘግታ በቆየችባቸው ጊዜያቶች የፋርስ ባህረ ሰላጤ ሀገራት የፔትሮኬሚካል ውጤቶቻቸውን ወደ ተቀረው ዓለም ገበያ ማቅረብ አልቻሉም ነበር። በዚህ አጋጣሚ ግን ኢራን የፔትሮኬሚካል ውጤቶቿን ወይም ምርቶቿን ለተቀረው ዓለም በማቅረብ ከፍተኛ የሆነ ገቢ ማግኘት የቻለችበት ሁኔታ ተፈጥሮ እንደነበር እናስታውሳለን። ይህንኑ ምክንያት በማድረግ ነው እንግዲህ አሜሪካ እገዳውን ስትጥል የኢራንን እጅ በመጠምዘዝ ወደ ድርድር የመመለስ ዓላማ እንደነበረው ነው በስፋት ሲነገር የነበረው። ይኸውም ዛሬ ከወጡ መረጃዎች ለመረዳት እንደምንችለው በተወሰነ መልኩ የኢራንን ጥብቅ አቋም ያለሳለሰ ሀሳብ እንዲያንጸባርቅ ያደረገበት ሁኔታ እንደተከሰተ ሰምተናል። ኢራን የኒኩለር ማብላያዋን ወይም ደግሞ የኒኩለር ማብላላት መርሃ ግብሯን ለ5 ዓመት መግታት እንደምትፈልግ ለአሜሪካ ማሳወቋንና አሜሪካ ደግሞ ያንን አይ ከ20 ዓመት በታች የሚሆነውን ተቀባይ አንቀበልም የሚል ሀሳብ ማንሸራሸራቸውን ነው የሰማ ነው። ይህ አንድ ነገር ነው በኢራን ላይ ጫና ማሳደሩን በአንድም ይሁን በሌላ መልኩ መረዳት ችለናል። ሌላው ጥያቄ የሚነሳው ቅድም እንዳነሳውም እነ ቻይናና ሌሎች ከኢራን ጋር መልካም የሚባል የንግድና ሌሎች ግንኙነቶች ያላቸው ሀገራት አሜሪካ የሆርሙዝ ሰርጥን ከዘጋች ወይም ደግሞ ወሽመጡን ከዘጋች ግንኙነቱ ምን ሊሆን ይችላል የሚለው ነገር በከፍተኛ ደረጃ በጥያቄ መልኩ ሊነሳ የሚችል ነው። እስካሁን እንደተረዳ ነው እንግዲህ ዛሬ መርከቦች ማለፍ ችለዋል ማለት ከኢራን ጋር ግንኙነት አላቸው ነው የተባለው መርከቦቹ እንጂ በቀጥታ ባለቤትነታቸው አልተገለጸም። ምናልባትም የነ ቻይና ሊሆኑ የሚችሉበት እድሉ ሰፊ ነው። እንግዲህ አሜሪካም ይህንኑ ምናልባት ቅድም እንዳልከው እነ ቻይናና ሌሎች ሀገራት በዚህ ጉዳይ ላይ ተስቦ እንዳይገቡ ከማድረግ አንጻር ሊሆን የሚችልበት እድል አለው ባይረጋገጥም።
በትላንትና ሁለት እንግዲህ ይሄ ወደ ቻይና ያነሳሁት ነገር ሲኤንኤን እና የተለያዩ ሚዲያዎች ያቀረቡት ዘገባዎች ነበረ። ይህንን ተንተርሶም የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተናገሩት ነገር ነበረ። ቻይና ለኢራን በጀርባ የሚሸከሙ በትከሻ የሚሸከሙ የጸረ አውሮፕላን ሚሳይሎች ወደ ኢራን እየላከች ነው የሚል፣ ቻይና ደግሞ ይህንን አስተባብላለች። አሁን ደግሞ የአሜሪካ ሚዲያዎች አንዷ ቢያንስ አንዷ ከመርከቦቹ የቻይና ነው የሚል እንደጻፉ ያየሁት ነገር ነበር እና ይህ ሁሉ ተደማምሮ ቻይና ወደዛ ተጎትታ ከገባች ምናልባት የሶስተኛ ዓለም ጦርነት ይነሳ ይሆን ወይ የሚል ስጋቶች አሉ። ከዚህ አንጻርስ እንዴት አየ?
አዎ ሁሌም ይሄ ስጋት አይቀርም፣ ምክንያቱም ጉዳዩ ጥብቅ ነው። እንግዲህ የሆርሙዝ ወሽመጥ ብቻ ሳይሆን የፋርስ ባህረ ሰላጤ ሀገራት በዓለም ኢኮኖሚ ውስጥ ምን አይነት ሚና እንደነበራቸው ባለፉት 40 ቀናት በነበሩት የጦርነት ግዚያቶች በዓለም ኢኮኖሚ ላይ ያሳደረውን ጫና መመልከት እንችላለን። ከዛ ባሻገር ቻይናና ኢራን የተጠበቀ የንግድ ግንኙነት ያላቸው ሀገራት ናቸው። ከንግድ ባሻገር የፖለቲካና ሌሎች ወታደራዊ ግንኙነቶችም ያላቸው ሀገራት ናቸው። ስለዚህ አሜሪካ በዚህ መሃል እንግዲህ በተቻላት መጠን እነ ቻይና መተው ተጎትቶ እንዲገቡ ከማድረግ ይልቅ ከኢራን ጋር ያለውን በድርድር የመፍታት ፍላጎት እንዳላት በተደጋጋሚ ያሳየች ነው ያለችው። ኢራን ከኢራን የምትፈልገው አንድና አንድ ቁልፍ ጉዳዩ የኒውክሌር መርሃ ግብሯን እንድታቋርጥ የሚያስገድድ እንደሆነም በፓኪስታን የሰላም ንግግር ወቅት ወይም ደግሞ በፓኪስታን በተካሄደው ድርድር ወቅት መረዳት ችለናል። ምክትል ፕሬዚዳንቱ ቫንስ በመግለጫቸውም ያተቱት ያንን ነው። የአሜሪካ ፍላጎት አንድና አንድ ነው፣ ኢራን የኒውክሌር መርሃ ግብሯን እንድታቋርጥ ማድረግ ነው። ከዛ ባሻገር ግን እነ ቻይና በዚህ ጦርነት ወቅት ተጎትቶ መጥቶ የሚገቡ ከሆነ ነገሮች ወደ ተባባሰ ደረጃ ሊሄዱ የሚችሉበት እድል ስላለ አሜሪካ ያ ነገር እንዲፈጠር የምትፈልግ አይመስለኝም።
ለማጠቃለል ያህል እስቲ ስለ ሰላም ተስፋ ደግሞ እናወራ። ቅድም ያነሳው ነገር አለ፣ የኒውክሌር ማብላያዋን ለአምስት ዓመታት ለማዘግየት ወይም ሆልድ ለማድረግ እንደምትፈልግ አንድ የተስፋ ምልክት ታይቷል። የቀጣዩ ሐሙስ ውይይት ምን ይጠበቃል?
እንግዲህ በአንድም በሌላ መልኩም ወደ ድርድር መመለሳቸው አይቀርም የሚል ሐሳብ አለኝ። ምክንያቱም የሆርሙዝ የባህር ወሽመጥ በኢራን እና በአሜሪካ በሁለቱ ከተዘጋ አንገት የመታነቅ ያህል ነው። መተንፈስ ዓለም በነሱ በሀገራቱ ላይ ብቻ አይደለም፣ በፋርስ ባህረ ሰላጤ ላይ ብቻ አይደለም፣ በተቀረው ዓለም ላይ የሚያሳድረው ጫና ከፍተኛ ነው። ስለዚህ ይህንን ጫና እነሱ ራሳቸው መሸከም አይችሉም። ወደ ድርድር የመመለሳቸው ድል ከፍተኛ ነው። ነገር ግን አሁንም ቢሆን የኢራንና የአሜሪካ ፍላጎት አሁንም የሰማይና የምድር ያህል ነው። እነዚህን የሰማይና የምድር ያህል የተራራቀ ፍላጎት አስታርቀው በድርድር በስምምነት ሊለያዩ ይችላሉ ወይ የሚለው ጥያቄ ነው የሚፈጥረው። ከዛ ባሻገር ግን የተባበሩት መንግስታት ድርጅት እነ ፈረንሳይ፣ እነ እንግሊዝ እና የተቀሩትም ሀያላን የሚባሉ ሀገራት ከጦርነቱ አንጻር አሁን አሜሪካና ኢራን በተናጠል ከሚወስዷቸው እርምጃዎች አንጻር እያንጸባረቁ ያለው አቋም ሀገራቱን ወደ ድርድር ገፍቶ ምናልባትም ጦርነቱ ዳግም እንዳይቀሰቀስ ጫና ሊያሳድር የሚችልበት እድል እንዳለ ይታየኛል።
ታምራት ዲንሳ፣ ስለ ቆይታችን በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜ።
አመሰግናለሁ ዮሐንስ።
የዜና መጽሔታችን በዚሁ አበቃም።